Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
መስከረም 2010 ዓመተ ምህረት የጋቢና ጉዞአችን ዛሬም በዓል በዓል ትላለች። ከመስታወት አራጋው ጋር አብረናችሁ እንጓዛለን።
እንደምናመሻችሁ። ትናንትና ላላደመጣችሁን እንኳን አደረሳችሁ ለአዲሱ ዓመት። እንግዲህ ትላንት በጋቢና የጎዘጎዝ ነው ቄጤማ ቢጠወልግም አልጠወልግም ደህና ነው።
ውሃና ርቱ ግን አሁንም ማዕዛው አካባቢውን አውዶታል።
የበዓል ታክሲያችን ታውዷል። የጋቢና እንግዶቻችንን ከየቦታው አሳፍረናል። ቀዳሚው በ1910 ዓመተ ምህረት የተወለዱትና ትላንት በአዲስ ዓመት 100 ዓመት የሞላቸውን ስለ ወጣትነት ዘመን አርበኝነታቸው ያጫወቱን እንግዳ ይዘናል።
ዘረፍ ዘረፍ ረጅም እድሜ የመኖር ሚስጥሩን ደግሞ ጠይቀናል።
ጣመው እንዳገቤ በእውነት አሁን ስጋ ያስረጃል አትብላ ይሉኛል። እኔ ስጋ ምንም እንደ አብዝቼ ልውደት እንጂ ስጋ አልተውም እያል ስጋ እበላለሁ፣ ማንኛውንም እበላለሁ።
በዚህ አዲስ ዓመት ደግሞ ጋቢና በመንገድ የሚባል ዝግጅት እናቀርባለን። እውነትም ጋቢና በአራት የዩናይትድ ስቴትስ ግዛቶች እየተዘዋወረ በአሜሪካ ሀገር የምትኖሩ የሚኖሩን ሕይወትና ኑሮ ያሳየናል።
እና አትላንታ ጥሩ ነው፣ ብዙ ኢትዮጵያውያን የሚኖሩበት ነው። ሲያትልም ብዙ ኢትዮጵያውያኖች የሚኖሩበት ነው። ኤልኤም እንደዚህ ብዙ ኢትዮጵያውያኖች የሚኖሩበት ነው። ሌሎቹም ከተሞች አሉ፣ ሁሉም ማዳረስ አንችልም።
ንጉሴ መንገሻ የአፍሪካ ዝግጅት ክፍል ስራ አስኪያጅ ስለ ጋቢና በመንገድ ሊነግረን በጋቢና ይሳፈራል።
በኒውዮርክ ከተማ በአዲሱ ዓመት ዋዜማ ደግሞ ሁለት ኢትዮጵያውያን የልብስ ሰፊዎች ዲዛይነርስ ስራቸውን አቅርበዋል። እህትማማቾች ናቸው።
የእኛ ሀገር የኢትዮጵያ ታሪክ ብዙ በአርት የተቀበረ ታሪክ ስላለ በፋሽን ብዙ ማውጣት እንችላለን፣ አዌር ማድረግ እንችላለን ሰው ስለ ታሪካችን።
ሊሊና ዚዚ ዮሐንስ በጋቢና ይሳፈራሉ።
ጋቢና ቪኦኤ የአዲሱ ትውልድ ድምፅ። አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
ለምሽቱ ዜናዎች ተመልሰን መጥተናል። ሄኖክ አንተ ጀምር።
የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ሆፕ ሂክስን የዋይት ሀውስ ቋሚ የኮሚኒኬሽንስ ዳይሬክተር አድርገው እንደሾሟቸው ከቤተ መንግስታቸው የወጣው መግለጫ አመለከተ። በቦታው ላይ ለሁለት ወር ጊዜ ብቻ የቆዩት ከዚህ ቀደሙ የኮሚኒኬሽንስ ኃላፊ አንቶኒ ስካራሙቺ ባለፈው ሐምሌ ከተነሱ በኋላ ሂክስ በጊዜያዊነት ይሰሩ እንደነበረ ተገልጧል።
የካምቦዲያው ተቃዋሚ ፓርቲ መሪ የሀገር ክህደት ፈጽመዋል ቢባልና ጠቅላይ ሚኒስትሩ ሁን ሰን ፓርቲውን እንደሚያፈርሱ ቢያስፈራሩም ቂሉ ፓርቲው ግን በቀጣዩ ዓመት የሚካሄደው ምርጫ እንደሚቃወም አስታወቀ። የተቃዋሚው መሪ ኪም ሳኮሃን ባለፈው ሳምንት ነው በሀገር ክህደት ተወንጅለው ከቤታቸው በፖሊስ የተወሰዱት። ለውንጀላው መነሻ የሆነውም የተቃዋሚ ፓርቲው እንደ አውሮፓውያን አቆጣጠር በ2013 ለሕዝብ ባደረጉት ንግግር ካምቦዲያ ውስጥ የዲሞክራሲያዊ ስርዓት ንቅናቄ ለመመስረት የሚያስችል እርዳታ ከዩናይትድ ስቴትስ እንዳገኙ ተናግረዋል የሚል ነው።
በምዕራባዊ ሚያንማር ውስጥ በተቀሰቀሰውና ወደ 400,000 የሮሂንጋ ሙስሊሞች ድንበር አቋርጠው ወደ ባንግላዴሽ እንዲሰደዱ ያስገደደውን ቀውስ በተመለከተ የተባበሩት መንግስታት የጸጥታው ጥበቃ ምክር ቤት በዚህ ሳምንት አንድ አስቸኳይ ስብሰባ እንደሚያካሄድ ተገለጸ። ነገ ረቡዕ የተቀጠረው የምክር ቤቱ ስብሰባ እንዲጠራ የተጠየቀው በብሪታንያና በስዊድን ሲሆን ይህም በተባበሩት መንግስታት ድርጅት የሰብአዊ አገልግሎት ዋና ኃላፊ ዘይድ ራድ አል ሁሴን ትናንት ሰኞ ድርጊቱ የዘር ማጽዳት ምሳሌ መሆኑን ከገለጹ በኋላ ነው። የተባበሩት መንግስታት ድርጅት የሰብአዊ መብት ጉዳይ ኃላፊ ዘይድ ራድ አል ሁሴን መንግስታት ወደ አምባገነንነትና ወደ ጭቆና እንደዚሁም የሰብአዊ መብትን ወደ መርገጥ እያመሩ ናቸው ሲሉ በትናንትናው ዕለት ተናግረው ነበር።
በቅርቡ ሰሜን ኮሪያ ላይ የተጣለውን ዓለም አቀፍ ማዕቀብ የእስያ ሀገሮች በአዎንታዊ መልኩ እያዩት ሲሆን ብዙዎች ግን ተጨባጭ ውጤት ስለማስገኘቱ ጥርጣሬ እንዳላቸው ተገለጸ። ሰሜን ኮሪያ ባለፈው ሳምንት ባካሄደችው ምናልባት ሃይድሮጂን ቦምብ ሊሆን ይችል ይችላል ተብሎ በተገመተው የኒኩለር ሙከራ የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት ትላንት ሰኞ አዲስና ጠንከር ያለ የኢኮኖሚ ማዕቀብ እንደጣለባትም ታውቋል። ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ወደ ቀሪዎቹ ዝግጅቶቻችን እንምራችሁ።
የዛሬ እንግዳችን በዘመን መለወጫ መስከረም አንድ ትናንት ቀን የተወለዱ በበዓሉ ቀን ደግሞ መቶኛ ዓመታቸውን ያከበሩ የእድሜ ባለጸጋ ናቸው። የሀምሳ አለቃ ንጋቱ ተክለ ሃይማኖት ይባላሉ። ሀምሳ አለቃ ንጋቱ በጣሊያን ጦርነት ወቅትም መሳተፋቸውን ይናገራሉ። የስምንት ልጆች አባት እንደዚሁም የ26 ልጆች አያት ከዛም በተጨማሪ ደግሞ ተባርከዋል። 16 የልጆች ደግሞ የቅድመ አያት ናቸው። ከሚኖሩበት አዲስ አበባ ኡራኤል አካባቢ በስልክ አግኝተናቸዋል። ሁሉም ልጆቻቸው የልጅ ልጆቻቸውና የልጅ ልጅ ልጆቻቸው በተገኙበት የመቶኛ ዓመት የልደት በዓላቸውን ትናንት በደመቀ ሁኔታ ከአዲስ ዓመት ጋር ተቀብለውታል። መስታወት አድራጋው እነኚህን አዛውንትና ልጆቻቸው እንደዚህም የልጅ ልጆቻቸውን አነጋግራለች። ሀምሳ አለቃ ንጋቱ ተክለ ሃይማኖት የተወለዱ ይመልሳሉ።
የተወለድኩት ስላሴ ይባላል ቡልጋ 1910 ዓ.ም ነው የተወለድኩት። ክቡር እንደራስ አበበ አረጋዊ ውልጋ ለጦርነት በጠላት ጊዜ ሲገቡ እኔ እዚያው ነበር። ከ18 ዓመት ልጅ ነበርኩ። እኔም በአርበኝነት ከነሱ ተቀላቅዬ 5 ዓመት ጠላት ጋራ ስከራከርና ስዋጋ ቆየሁ። ከዚያም በኋላ ጠላትን እየተከታተል ውልጋ ሰፊ ነው ሀገሩ፣ ሀገረ ማርያም፣ ጆፋ ስላሴ፣ ጆፋ ሚካኤል፣ ገበሮች የሚባል ሀገር እየተዘዋወርን ተዋጋን። ስንዋጋ በጠላት ጊዜ ካለንበት ቦታ አረፍ ልጄ የሚባል ቦታ ካለቃዬ ከደጃማይ ከበደ ካሳ ጋር እንዳለን ተከበብን። ጠላት ከበበን፣ ተዋጋንና በአንድ በኩል ሰብረን እንወጣለን ስንል ሌሎች መንገዱን ይዘውት አልጥፈው በቃ እኛን ሲጠባበቁ አገኘናቸው። ከዚያም ካለቃዬ ጋር እንዳለን ተኩሼ አንዱን የጣሊያን ወታደር ነበረ ዛንዳ፣ እሱን ከገደልኩ በኋላ ለአለቃ አቀረብኩ። አለቃዬ ደጃማች ከበደ ካሳ ተደሰቱ። ማዕረግ የአስር አለቃ ሰጡና ወዲያው ደግሞ ቀጠሉና የአምሳ አለቃ ማዕረግ ተርሶኝ፣ ከዚያ በኋላ እኔም ተደሰትኩ። ዋጋ ጀመር። በዚህ ቆይተናል።
ቀረርቶን ያስታውሱታል? ሀምሳ አለቃ
ማሰማ እንዴ?
እሺ።
ወራሴ ጠቅል ላስካር ይሄ ጠቅል ሚሻ መሳይ ገራዴ መሰንስ ከሻ የጠቅስ ዛዳ ወንደ ኩታሪ አተጋቆት ነው አንገ ጀሚያሬ ጉልዛ ተወልዶ ከሰን ያደገው በረጅም በጅግ ያንጸባረቀው የጠቅል ላስካር ይሄ ባለውኑ አይኑ ተመልካች ጠመንገልጡ እያልቅ ፎክር ያለው።
ከጣሊያን ጦርነት በኋላ ምን ሲሰሩ ቆዩ? ምን ስራ ላይ ነበር የተሰማሩት?
ከጠላት ጦርነት በኋላ ጦር ሚኒስትር የሚባል ነበረ፣ በዛ ተመደብኩ። ከጦር ሚኒስትር ደግሞ ወደ ደንበኛ ፖሊስ ተዛውሬ እየጣቢያው እየተዘዋወ ከጣቢያ አዛዥ ሆኜ እሰራ ጀመረ። ከንዳፋ ከሚባል ቦታ አለም ገና የሚባል ቦታ እየተዘዋወርኩ አለቃ እንደዚሁም በቦታው እንደሚያዘዋውሩኝ እየተዘዋወርኩ ሰርቻለሁ።
አሁን ከእርሶ ጋር አብረው ተሰልፈው የነበሩ ጓደኞቹ በሕይወት አሉ?
አለቆቼ የነበሩት በእውነቱ በጣም በጦርነት በእድሜም በቃ የአረጁ ደክመው በቃ ስራውን ትተውታል። በቃ በስራ ላይ የሉም፣ ሞተዋል፣ በብዛት ሞተዋል።
እንግዲህ እርሶ ታሪክ ነጋሪ ነዎት። የኢትዮጵያን ታሪክ የአይን እማኝ ሆነው የሚናገሩ ሰው ነዎት። ለወጣቱ የሚመክሩት ነገር ካለ ኢትዮጵያዊነትን በተመለከተ?
እኛ አላት ሀገራችንን ወሮ የነበረው ሲገርፍና ሲወር የነበረው እሱን አሸንፈን ወደ ሀገር ሲመለስ በሀገራችን ላይ በቃ ጥሩ እየሰራን ተቀምጠናል። ለወጣቶች የምለው ሀገራችን አንድ ትሁንልን፣ አላት አይግባብን፣ ይገባ ጠንክረን ማሸነፍ አለብን እና ሀገራችን አንድ ከሆነች እኛም እድላችን በእውነቱ ቀና ይሆናል። እንበላለን፣ እንጠጣለን፣ ሀብት እናገኛለን። ለሀገራችን ጸልዩ፣ ስራ አትፍቱ፣ ያገኛችሁትን ስራ ስሩ፣ ተመስገኑ ነው የምለው። እኔም ብቻ ሳይሆን ወረቤቴን፣ ዘመዶቼን ጤና አድርግልን፣ ኃይል ስጥልን፣ አገሬን ጠብቅልኝ ነው የምለው። እግዚአብሔር ለምነዋል። ሀገራችን ከተጠበቀች እኛም ተጠበቅን ማለት ነው፣ ኃይል እናገኛለን።
አመጋገቦትስ ምን ይመስላል? እስቲ ንገሩኝ፣ ምንድን ነው የሚወዱት? ምንድን ነው የሚጠሉት?
አመጋገቤ በእውነት አሁን ስጋ ያስረጃል አትብላ ይሉኛል። እኔ ስጋ ምንም እንደ አብዝቼ ልውደት እንጂ ስጋ አልተውም እያልኩ ስጋ እበላለሁ፣ ማንኛውንም እበላለሁ። እንግዲህ ደህና ነኝ፣ እየበላሁ ነው፣ እየጠጣሁ ነው። ለጊዜው ይኸው አለሁ፣ ህይወቴ አለ፣ አሁንም ደህና ነኝ። ይህ እያስለቀሰ ትንሽ ትንሽ አንከስ እላለሁ እንጂ ደህና ነኝ። የትም እሄዳለሁ ምንም አይደለም።
ደሞዞት ስንት ናት አሁን?
ረቴ ረታዬ በአርበኝነት የማገኘው 550 ብር። አገልግሎቴ በዚህ በአምሳልክናና በአገልግሎቴ 500 ነው። እሱ ደግሞ እንደ ድሮም ባልሆን እንደ ድሮም እንደ ልብ ባልበላ ባልጠጣ
ይህ 50 አለቃ ንጋቱ 8ኛና የመጨረሻ ልጅ የሆነችው ቆንጂት ንጋቱ አባቷ ስለሚገኙበት የጤንነት ሁኔታ ጠይቀናት ነበር።
ብታዩ አይመስልሽም፣ ማንም ሰው ተሳስታችኋል ምናምን ነው የሚሉት። ከድኛዋን ጠርታል።
100 አመት አይመስሉም።
100 አመት አይመስሉም። በጣም ነው የሚገርምሽ። እኛ እርግተናል፣ እኛ እርግተናል ማለት ይቻላል።
ቀልጣፋ ናቸው ማለት
ነው። አጭር ነው፣ አጠር ያለ ነው። ሙሉ ሰው እራሱን በጣም የሚጠብቀው የተለየ እንትን ያለው ኃይለኛ ነው። ከኛ ልጆቻችን የልጅ ልጆቻችን ይፈራሉ። አባ የሆነ ነባ የሚያም ከተባለ ግን በጣም ጎበዝ ነው። መግለጫ ያስተኛል። አባቴን እንትን መግለጫ እሱ ሽሮ አይወድም። የሚቀና ቁርጥ ስጋ እስካሁን ቁርጥ በላል ሸጠን ቁርጥ ነው የሚበላው። የእኛ የልጅ ልጆች ህጻናቶች ምንም አሁን ያለው በቃ እንደ ዘር በዘር የሚሄድ አይነት ነገር ነው የሚነክሽ። እንደዚህ አይነት ነው እንትን አመጋገቡ እንደዚህ ነው። ድሮ ይጠጣ ነበር ጠጅ ማጠጅ ሊጠጥ እንደዚህ ነበር። አሁን ተጫዋች ደስተኛ ነው፣ በጣም ተጫዋች ነው።
ከ50 አለቃ 26ቱ የልጅ ልጆች መካከል ወሰን አባይነህ አንዱ ነው።
እንግዲህ ከሱ የተማርኩት ነገር ትልቁ ነገር ፍቅር ነው እና ስለ ሀገሩ ስላለፈው ነገር ስላሳለፈው ነገር ሌላው ቀርቶ አዲስ አበባ እንዴት እንደነበረች ከሱ ነው እኛ የምንማረው ይነግረናል ማለት ነው።
ወይዘሮ አልማዝ ንጋቱ የ50 አለቃ ንጋቱ 2ኛ ልጅ ናቸው። 10 የልጅ ልጆች ለአባታቸው አበርክተዋል።
ግን በጣም ኃይለኛ ነው። እሱ ነው ግብስ ይወዳል፣ ስጋ ይወዳል። እኛም በሱ ወጥተን እኛም እንወዳለን።
እንግዲህ የእናንተ ቤተሰብ የጤናና የእድሜ ሚስጥሩ ስጋ ነው ማለት ነው።
አስብሎ ይባላል ልጅ ነው ያንለሰው።
ለ50 አለቃ ንጋቱ ተክለ ሃይማኖት ረዥም እድሜ እንመኛለን።
ማሪቱ እናመሰግናለን። መልካም አዲስ ዓመት ላንችም ለጋቢና አድማጮችም። በዚህ በአዲስ ዓመት የዝግጅት ማስታወሻ አለን።
የውይይት ፕሮግራም በአትላንታ ከአሜሪካ ድምፅ የጋቢና ቪዮ የዝግጅት ክፍል ኑ በወጣቶችና በትምህርት ጉዳይ እንወያይ። በአትላንታ የምትገኙ ኢትዮጵያውያን የአሜሪካ ድምፅ የጋቢና ቪዮ የዝግጅት ክፍል የፊታችን አርብ መስከረም 15 ከቀኑ በ3 ሰዓት ፒኤም ጀምሮ እስከ 5 ሰዓት ፒኤም የሚዘልቅ ውይይት አዘጋጅቷል። በክላርክስተን ኮሚኒቲ ሴንተር ተዘጋጅቷል። አድራሻው 3701 ኮሌጅ አቬኒው ክላርክስተን ነው። በውይይቱ ላይ በትምህርት ህይወታቸውን የቀየሩ ወጣቶች ተገኝተው ስለ ስኬታቸው ይነግሩናል። አስቸጋሪ ሁኔታዎችና መፍትሄዎቻቸውም በውይይቱ ይዳሰሳሉ። በአትላንታ የምትገኙ ሁሉ በውይይቱ ላይ ተሳተፉ። ቀኑን ሰዓቱንና ቦታውን ለማስታወስ አርብ መስከረም 15 ከቀኑ 3 ሰዓት ፒኤም እስከ 5 ሰዓት ፒኤም የሚዘልቅ ይሆናል። አድራሻው በክላርክስተን ኮሚኒቲ ሴንተር 3701 ኮሌጅ አቬኒው ክላርክስተን ነው። ጋቢና ቪኦኤ የአዲሱ ትውልድ ድምፅ።
ጋቢና በመንገድን ፌስቡክ ላይ በቀጥታ ቪኦኤ አማሪክ ላይ መከታተል ትችላላችሁ። አስታውሱ፣ አትላንታና አካባቢዋ የምትኖሩ ተሳተፉ። ውይይቱ ላይ አርብ የሚካሄድ ነው። ክላርክሰን ማዕከል ላይ ጽዮን ግርማ በዚያ ትገኛለች። አርብ እንግዲህ ቀጠሯችሁ ከእሷ ጋር ይሁን። እንግዲህ በዚህ አዲስ ዓመት ጋቢና በመንገድ የሚባለው ዝግጅት መንገድ ገብቷል። እውነትም ጋቢና በአራት የዩናይትድ ስቴትስ ግዛቶች እየተዘዋወረ በአሜሪካ የምትኖሩ ወይም የሚኖሩን ሕይወትና ኑሮ ያሳየናል። ባልደረባችን ጽዮን ግርማ ናት በየስፍራው የምትጓዘው። የአፍሪካ ዝግጅት ክፍላችን የአሜሪካ ድምፅ ስራ አስኪያጅ ንጉሴ መንገሻ ጋር ስለ ጋቢና በመንገድ ተወያይተዋል።
ይህ አዲስ ዓመት ለሁላችሁም የጤና የሰላም እና ደግሞ ብዙ ሰርታችሁ በረከት የምታገኙበት ዓመት ይሁንላችሁ። ይህ እንግዲህ የሽማግሌ ምርቃት ነው።
አሁን ደግሞ አንድ የጋቢና ጉዞ የተሰኘ ፕሮግራም ቀርጸን ከአትላንታ ከዛም ደግሞ ሎስ አንጀለስ እንደዚሁም ሲያትል ልንመጣ ነው፣ በያላችሁበት በየቤታችሁ ፈልገን። ይህ ሀሳብ የመጀመሪያው በአቶ ንጉሴ የተነሳ ሀሳብ ነው እና ለምንድን ያሰባችሁት? ምንስ ለማሳካት ነው?
ይህን ሀሳብ እንግዲህ ለወገን አትርቼ በማግኘት እንደሚጀመርኩት እንዳውም ይህን ፕሮግራም መጀመሪያ ጊዜ የጀመርኩት በፈረንሳይ ክፍል ነው። ከተሞቹ ደግሞ አንቺ ነች መጠሻ መጠሻቸው መጀመሪያ ሀሳብ ወረወርኩላችሁ። እቅዳችሁን አምጠዋል። ግን ከወደድኩት በኋላ ኦኬ መሄድ መቀጠል እንችላለን። እና አትላንታ ጥሩ ነው፣ ብዙ ኢትዮጵያውያን የሚኖሩበታል። ሲያትልም ብዙ ኢትዮጵያውያኖች የሚኖሩበት ነው። ኤልኤም እንደዚህ ብዙ ኢትዮጵያውያኖች የሚኖሩበት ነው። ሌሎችም ከተሞች አሉ፣ ግን ሁሉም ማዳረስ አንችልም። መጨረሻ ላይ ደግሞ እዚህ መጠሽ ታደርጊያለሽ እና ወደ ኮሚኒቲው ሄደሽ ከኮሚኒቲው አባል ጋር በመገናኘት ሰብስበሽ ደግሞ እዛ አካባቢ የታወቁ ሰዎችን በመጋበዝ እንደው ምትና የጋብዛቸውን ሰዎች ራስሽ ታስታውቂ ትችያለሽ። ሰዎች ስማቸውን ባይሆን እንኳን ምን ሙያ እንዳላቸው እና ውይይት ለመክፈት ነው። እና ያ ቤት ጠቃሚ ይሆናል ብዬ ነው የማስበው። አንደኛ ኮሚኒቲው በመሀል ሄደች ነው የምታወሪው። ሁለተኛ ከዛ ኮሚኒቲ ወጥተው የተሳካላቸውን ሰዎች ነው የምታናግሪው። ሶስተኛ ደግሞ ፌስቡክ እንዲህ የሚከታተልሽ በሬዲዮ የሚከታተልሽ ያን ፕሮግራም ያገኘዋል። ጥቅም ያለ ይመስለኛል። እንዳሁም ደግሞ ውጭ ያለውን ዲያስፖራ ከሀገሩ ጋር የማገናኘት ድልድይ ሚና ይኖረዋል ብዬ ነው የማስበው የፕሮግራም ለዚህ ነው ይህንን ትሬ። ግን አሁንም ለምን አንቸት ናገር አትላንታ
እንግዲህ አቶ ንጉሴ እንዳብራራላችሁ ከዛ በኋላ ከአቶ ንጉሴ ሀሳቡን ከወሰድን በኋላ ያደረግነው ምንድን ነው? በርካታ ኢትዮጵያውያን የሚገኙበትን ሶስት ከተሞችን እንድንመርጥ ትላንትና፣ በነገራችን ላይ ፌስቡክ ላይ ሶስቱን ከተሞች ብቻ ነው የምታደርጉት እኛ ጋር አትመጡም ብላችሁ የጠየቃችኋሉ። ኢትዮጵያውያን በዛ የሚሉበትን ቦታዎች ነው የመረጥነው እና ከአትላንታ እንጀምራለን። አትላንታ የፊታችን አርብ በሴፕቴምበር 15 ከሰዓት በኋላ ከሶስት ሰዓት እስከ አምስት ሰዓት ነው የሚኖረን። በቀጥታ የፌስቡክ ስርጭት ይተላለፋል እና ምንድን ያደረግነው እንግዲህ በአትላንታ ከትምህርት ጋር የተያያዘ ከእውቀት ጋር የተያያዘ ውይይት ነው የምናደርገው። በዚህ ውይይት ላይ ስኬታማ የሆኑ በትምህርታቸው በተለይ ስኬታማ የሆኑ ወጣቶችን ነው የጋበዝነው። ለምሳሌ በዩኒቨርሲቲ መምህር የሆኑ በሕግ ትምህርት ተምረው ትልቅ ደረጃ ላይ የደረሱ አብራሪነት ላይ ያሉ ወጣቶችን ነው የጋበዝነው። ይህ ውይይት አድራሻውን በፌስቡክ ገጻችን ላይ ከዛሬ ጀምሮ አሁንም አለ፣ ማየት ትችላላችሁ። እዛ ላይ ጠቅሰነዋል። ይሄ ነው ውይይቱ። በርካታ ሰው እንደሚገኝና እንደሚታደም ተስፋ እናደርጋለን። ተገኙና ተወያዩ። ከዛ በተጨማሪ ደግሞ ያሰብነው አቶ ንጉሴ ወጣቶቹን እዛው ማገናኘት በሬዲዮ ደግሞ ለመቀጠል ይህንን ተከታታይ ፕሮግራም እንዲኖር ይሄ የነሱ ፕሮግራም ነው፣ የወጣቶች ፕሮግራም ነው። 30 ደቂቃው ለነሱ ነው የተመደበው እና እንዲወያዩ ኢትዮጵያ ካሉ ወጣቶች ጋር የእውቀት ሽግግር እንዲያደርጉ በምን መልኩ እንገናኝ፣ በምን መልኩ ድልድይ ይፈጥረን አንድ ላይ እንሁን የሚለውንም እንደዛው በዛ እንዲነጋገሩ ነው ያሰብነው። ወደ ሎስ አንጀለስ እናመራ ደግሞ ከኢንተርቴንመንት ጋር የተገናኘ በተጨማሪም ከትምህርት ጋር በዩኒቨርሲቲ አካባቢ ያሉ ልጆች አሉ። በፊልም ስራ ውስጥ በሆሊውድ የፊልም ስራ ውስጥ አባል ሆነው የሚሰሩ የፕሮዳክሽን ክሩ ይባላል፣ እዛ ውስጥ የሚሰሩ ወጣቶችን ነው የጋበዝነው። ወደ ሲያትል ደግሞ ስንሄድ በቦይንግ ማይና ቴክኖሎጂ ላይ የሚሰሩ በቦይንግ በተለይ በኃላፊነት ላይ ያሉ በኃላፊነት ደረጃ ላይ ያሉ በማይክሮሶፍት ደግሞ ፕሮግራሚንግ ላይ የሚሰሩ እንደዚሁም አማዞን ላይ የሚሰሩ ወጣቶችን የጋበዝ ነው።
የአሜሪካ ድምፅ ሬዲዮ ለእናንተ በጥንቃቄ ተመርጠው የተዘጋጁ ዘገባዎች ከጋቢና ቪኦኤ ከሰኞ እስከ አርብ ከምሽቱ 2 ሰዓት ጀምሮ ለ30 ደቂቃ ወቅታዊ ዜናዎችን፣ አዝናኝ ዘገባዎችን፣ አዳዲስ ኢትዮጵያዊ ሙዚቃዎችንና ወጣቶችን የተመለከቱ ልዩ ልዩ ዘገባዎችን ይዞ ይጠብቃችኋል። በቀጥታ በናይል ሳትና በአጭር ሞገድ 19ና 25 ሜትር ባንድ በ12110 እና በ15580 ኪሎ ሄርዝ ታገኙናላችሁ።
ለምለም
ዲጄ ፋትሱ እዚህ ከኒውዮርክ ከተፍ ብሏል። ኒውዮርክ ከፊልም አይደለም ከፋሽን ዲዛይነሮች ጋር ነው የሰነበትከው። እስቲ አስተዋውቀን።
እንግዲህ ባለፈው ሳምንት ከተፈጸመው ጀምሮ የኒውዮርክ ፋሽን ተከፍቷል። እንግዲህ በየቦታው ፋሽን ሾው ነው ያለው እና እንግዲህ በዚህ አጋጣሚ ኢትዮጵያኖችም ከአዲስ አበባ የመጡ ነበረ። እነሱን አግኝቼ አናግሬያቸዋለሁ።
ሸማ ገዝተህ መጣ? ነጠላ አልገዛህም?
ዋጋው ቀላል አባባይ
ስንት ከፋት እንደው
ዋጋው መነሻው 10,000 ብር ነው እያሉ ነው።
ዶላር
ብር
በኢትዮጵያ ብር።
አይ ምንም አይደለም።
ዲጃን ታፍታም አይደለም።
ከፋት
አነጋግሯቸዋል።
እሺ ወደ ፕሮግራሙ እንለፍ።
ባሳለፍነው ሳምንት ማለቴ ባሳለፍነው ዓመት መጨረሻ በታላቋ የፋሽን ከተማ ኒውዮርክ ሁለት ተማማች ኢትዮጵያውያን ልብስ ሰፊዎች ወይም የፋሽን ዲዛይነሮች የኢትዮጵያዊ ሸማና ጥልፍ ስራቸውን አቅርበዋል። ስማቸው ሊሊና ዚዚ ዮሐንስ ይባላሉ። ከኔ ጋር በኒውዮርክ ቆይታ አድርገው ነበር። በቅድሚያ እንግዲህ ኒውዮርክ ፋሽን ማለት በጣም ትልቅ የፋሽን ሳምንት ነው። በዚህ ሳምንት ላይ እንግዲህ እንዴት ወደዚህ ልትመጡ ቻላችሁ? ይህንን ድል እንዴት አገኛችሁ?
በሶሻል ሚዲያ ነው ያገኙን። ስራችን በጣም ወደው ኮንታክት አደረጉን። እን ዊ ኬም ቱ ኒውዮርክ በጣም ደስ ሲል ነበረ። ለመጀመሪያ ጊዜ ኢንተርናሽናል ስቴጅ ላይ ሪፕሬዘንት ስላደረግን ኢትዮጵያ በጣም ደስ ብሎናል። ህልማችን ነው ይሄ እና ደስ ብሎናል በጣም።
በጣም አሪፍ። ፋሽን ዲዛይን ማለት የልብስ ዲዛይን እንደጀመራችሁ ነገሩ መቼ ነው? ፋሽን ዲዛይን ማለት
ከልጅነታችን ጀምሮ ነው ልብስ መስራት የምንወደው፣ ግን አሁን ኦልሞስት 5 ዓመት ይሆነናል መስራት ከጀመረን። እንዲያውም በጣም ቶሎ እዚህ መድረሳችን ደስ ብሎናል በጣም።
ይህንን በምትሰሩበት ጊዜ ልብሶችን፣ የተለያዩ ልብሶችን ዲዛይን በምታደርጉበት ጊዜ ምን ያነሳሳችኋል? ስራችሁን ለመስራት ምን ያነሳሳችኋል ወይም ኢንስፓየር ያደርጋችኋል?
ብዙ ጊዜ ኢንስፓየር የሚያደርጉን የራሳችን ላይፍ እኛ የምናሳልፈው ነገር ሁል ጊዜ እሱ ነው ሪፍሌክት የሚያደርገው። ሶ ስትራግልም ይሁን ምንም አይነት ላይፍ ስናሳልፍ በዛ ነው የኛ መነጋገሪያ ቋንቋችን ነው ፋሽን። ግን ሌላው ነገር ደግሞ የኢትዮጵያ ሂስትሪ ብዙ ጊዜ ሪሰርች አድርገን ነው ዲዛይኖቻችን የምናወጣቸው። ሶ አሁን ለምሳሌ ይሄ ኮሌክሽን ሮያልቲ ኢትዮጵያ ነው የሚባለው እና የኢትዮጵያ ነገስታት ማለት ነው። ሶ ኢትስ ቬሪ ሂስቶሪክ።
በዛሬው ፋሽን ሾው ላይ እንግዲህ ወደ መጨረሻ የታየው ተለይቶ የቀረበ ልብስ አለ። ሁሉም ዲዛይነር መጨረሻ ላይ የሚያሳየው በቃ የራሱ ስፔሻል የሆነ በቃ ልዩ የሆነ ልብስ መጨረሻ ላይ ይወጣል እና የእናንተ ዛሬ ልዩ ሆኖ የወጣው ልብሳችሁ ካባ ነው እና የኢትዮጵያዊ ካባ፣ እስቲ ስለሱ ንገሩ።
ኦኬ ሶ ይሄ ልብስ የነገስታት ልብስ ነው በመነን የተሰራው ሸማኔ ይሄ በሸማኔ የተሰራ ነው ይሄ ደግሞ ጥልፍ ነውና 6 ወር ነው የፈጀው ይሄ ልብስ ለመጥለፍ ኋላውም ይሄ ሁሉ 6 ወር ነው የፈጀው ለመጥለፍ ይሄንን ልብስ
በሀገራችን ኢትዮጵያ የፋሽን ዲዛይነር ፋሽን ምን ጥቅም አለው ብላችሁ ታስባላችሁ?
ኦኬ ሶ ፋሽን ለኢትዮጵያ ብዙ ጥቅም አለው። አንደኛው ኤክስፖዠር ለሀገራችን ኤክስፖዠር፣ ሁለተኛ ነገር ኦፍ ኮርስ ኢኮኖሚያችንም ያድጋል ቢካዝ ብዙ ዲዛይነሮች አሁን እየወጡ ነውና ብዙ ስራዎች እየተፈጠሩ ነው። ሶ ለሀገራችን በጣም ጠቃሚ ነው። ፕላስ ደግሞ የኛ ሀገር የኢትዮጵያ ታሪክ ብዙ በአርት የተቀበረ ታሪክ ስላለ በፋሽን ብዙ ማውጣት እንችላለን፣ አዌር ማድረግ እንችላለን ሰው ስለ ታሪካችን።
ከልጅነት ጀምሮ እንዳላችሁ ከልጅነት ነው ልብስ መስራት ዲዛይን ማድረግ የጀመራችሁ። እስካሁን እንግዲህ እስከ ፋሽን ትልቁ ሳምንት እስከ ኒውዮርክ ፋሽን ደርሳችኋል። በዚህ ውስጥ እንግዲህ ቀላል አይደለም መንገዱና የነበረባችሁን ፈተናዎች በዚህ ጉዳይ በዚህ ዙሪያ የነበራችሁን ፈተናዎች ቻሌንጆች ብትነግሩኝ።
በጣም ብዙ ናቸው። አንደኛ ኦፍ ኮርስ እኛ ሃይ ኤንድ ልብስ መስራት ነው የምንፈልገውና ኢንተርናሽናል ስቴጅ ላይ ለማውጣት በጣም ብዙ መስዋዕት ከፍለናል። ያ ምንድነው እንደዚህ አይነት ጥልፍ ራሱ መስራት እኛ ሀገር አልተለመደም። ብዙ ጊዜ ጥልፎቻችን አነስ አነስ ያሉ ናቸው። እንደዚህ ትልቅ ጥልፍ መስራት አልተለመደም። ሶ ከሰራተኛ ትሬን ማድረግ አዲስ ክሬት አዲስ ነገር ክሬት አድርጎ ላይቭ ማምጣት ራሱ በጣም በጣም ቻሌንጂንግ ነው። በስተቀረ ግን ኦፍ ኮርስ አዲስ ሐሳብ ስለሆነ ይሄ በጣም ብዙ ፈተናዎች አሉት፣ ግን እግዚአብሔር ይመስገን እዚህ ደርሰናል።
አንዳንዶቹ እዚህ ያየኋቸው ዲዛይነሮች እየቀላቀሉ ነው። የወንድም አላቸው የሴትም አላቸው። ግን እናንተ የሴቶች ብቻ ነው ያደረጋችሁት እና የወንድ ልብስ ዲዛይን ታደርጋላችሁ?
ወንዶች አንሰራለን። የወንዶችም ሎንች ስላላረግ ነው እንጂ እንሰራለን። ሆፕፉሊ ኔክስት ይር ሎንች እናደርጋለን ብለን አስበናል የወንዶቹንም።
በዚህ አጋጣሚ አንድ ጥያቄ ይፈልጋለሁ። ልብሶቹ ምን ያህል ያወጣሉ? ማለት ምን ያህል ነው አንድ ልብስ የምትሸጡ?
ከ10,000 ጀምሮ 10,000 የኢትዮጵያ ጀምሮ እናብ። ለምን መሰለ እኛ የኢትዮጵያ ልብስ በእንደዛ ደረጃ ነው መስራት የምንፈልገው። በኩቱር ማለት በቃ ሃንድሜድ ኦስካርስ ላይ ትልልቅ ፊልም ምረቃ ላይ እንዲለበስ እንፈልጋለን። ሬድ ካርፔት ላይ እንዲለበስ እንፈልጋለን። ሶ በዛ ስታንዳርድ ነው የምንሰራው።
በጣም ደስ ይላል። እንግዲህ እንጠብቃለን እኛም። አሁን የመጨረሻ ጥያቄ አድርጌ የማቀርብላችሁ እቅዳችሁ ምንድን ነው? ዮሐንስ ሲስተርስ የወደፊት እቅዳችሁ ምንድን ነው? ከአሁን በኋላ እንግዲህ ኒውዮርክ ፋሽን መጣችሁ፣ ከአሁን በኋላ ያላችሁ መንገድ ምን ይመስላል?
ወል አሁን ኒውዮርክ ገብተናል። ሶ ሆፕፉሊ ፓሪስ ብለናል፣ ሚላን ብለናል እና ኢንተርናሽናሊ ብዙ ስቴጆች መስራት እንፈልጋለን። ግን ዞሮ ዞሮ ያው ወደ ሀገራችን ስንመጣ ደግሞ ስራችን እንዲስፋፋ ያው ብዙ እቅዶች አሉን። ብዙ ብራንቾች መክፈት እንፈልጋለን፣ ሰራተኛ መጨመር እንፈልጋለን፣ ትሬኒንግ ብዙ አስበናልና ሶ ኤክስፓንሽን ነው ቤዚካሊ። ከዚህ በኋላ ከእግዚአብሔር ጋር ኢንስታግራም ፔጃችን ዮሐንስ ሲስተርስ ኖ ስፔስ፣ ዌብሳይታችን www.johannessisters.net።
የፋሽን ዝግጅቱ ላይ በማሳያ ሞዴልነት በርካታ አፍሪካውያን፣ አሜሪካውያን ሁሉም ተሳትፈዋል። ከነዚህ መሀል ደግሞ ብቸኛዋ ኢትዮጵያዊ በሲድኒ ተወልዳ ያደገች ሞዴል አግኝቻለሁ።
ስሜ በርሰበል ክንፈ ሚካኤል ነው። አሁን አንድ አመት ተኩል ይሆነኛል ኒውዮርክ የገባሁኝ። አሁን እዚህ ወደ ካስቲንግ ኦፕን ካል የሄድኩን የኒውዮርክ ፋሽን ዊክ ብዬ እዚህ ኖርኩኝ ስላለሁኝ እዚያውም ራሱ መጀመሪያ ቀን የሄድኩበትን እኔ ብቻ ነኝ ኢትዮጵያዊ እና ልጁም ራሱ ኢትዮጵያዊስ ነኝ ኢትዮጵያዊነት ጠይቆኝ ከኢትዮጵያ የመጡ ዲዛይነር አለን ብሎኝ በጣም ደስ ብሎኝ ነበር ከማገኛቸውም ራሱ በፊት። አሁን ዛሬ በቃ ከሁሉም ከሚገባው በላይ በቃ ደስ ይለኝ ብሎኛል።
እንግዲህ የዛሬው የጋቢና ጉዟችን በዚህ
ተጠናቋል። ፌስቡክ ላይ አስቀድማችሁ የሰማችሁትን ዘገባ ሙሉን ቪዲዮ እናቀርብላችኋለን። አት ቪኦኤ አማሪክ ላይ ጠብቁን።
ስናስተናግዳችሁ ያመሸነው እኔ መስታወት አራጋው
እና ሄኖክ ሰማእግዜር ነን። የጋቢና ዲጄ ፋቱ እንደዚሁም ደግሞ ዝግጅታችንን በቴክኒክ አቀነባበረው ሀጂ ሞክቢል ያበሮጋ በመሆን እንሰናበታለን። መልካም ምሽት፣
ጉዟችሁ የሰመረ ይሁን።